the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የሐሙስ መጋቢት 9 2013 ዓ.ም ምረት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። መጪውን የኢትዮጵያ ምርጫ ሊያስተናግድ የሚችል የጸጥታ ስጋት የለም ሲል የኢትዮጵያ ፌዴራል ፖሊስ ኮሚሽን ገለጸ። በውጭ ሀገራት የሚኖሩ ኢትዮጵያውያን በዚህ ዓመቱ ምርጫ እንደማይሳተፉ የኢትዮጵያ ብሔራዊ የምርጫ ኮሚሽን አስታወቀ። ባይቶይካል ዩኤስኤ የተባለው የኤርትራውያን ቡድን የጸጥታው ምክር ቤት በትግራይ ክልል የሚካሄደውን ግጭት በአስቸኳይ ለማቆም እንዲሰራ ጥሪ ያደረገ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ። እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ ጦር ወንጀሎች ሳይፈጸሙ አልቀሩም ባሉበት በኢትዮጵያ የትግራይ ክልል በጋራ የማጣራት ስራ ለማካሄድ ከኢትዮጵያ በቀረበላቸው ጥያቄ መስማማታቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ጆናታን ፋውለር ትናንት ረቡዕ በሰጡት ቃል ባሽሌ በትግራይ ክልል በጋራ የማጣራት ስራ ለማካሄድ ከኢትዮጵያ ሰብአዊ መብቶች ኮሚሽን ለቀረበላቸው ጥያቄ አውንታዊ ምላሽ ሰጥተዋል ብለዋል። አሁን የተባበሩት መንግስታት የሰብአዊ መብት ኮሚሽንና የኢትዮጵያ የሰብአዊ መብቶች ኮሚሽን የምርመራ ስራው በአስቸኳይ እንዲጀመር የሚያስፈልገውን ወጪና ግብአት እንዲሁም የማጣራቱን ስራ ዝርዝር ያካተተ እቅድ እያዘጋጁ መሆናቸውን የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባዩ ጆናታን ፋውለር ጨምረው ገልጸዋል። በትግራይ ክልል በኢትዮጵያ መንግስት ኃይሎችና በቀድሞ የክልሉ አስተዳደር የትግራይ ህዝብ ነጻ አውጪ ግንባር ተዋጊዎች መካከል በተካሄደው ውጊያ ሺዎች የተቆጠሩ ሰዎች እንደተገደሉና በመቶ ሺዎች የተቆጠሩ ከቀያቸው እንደተፈናቀሉ ተገልጿል። የተባበሩት መንግስታት ድርጅት ከግጭቱ ተያይዞ የጭካኔ አድራጎቶች እየተፈጸሙ ነው የሚል ስጋት ማሰማቱም ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በክልሉ የዘር ማጽዳት ሲሉ የገለጹት ተግባር ተፈጽሟል ያሉ ሲሆን ያንን የኢትዮጵያ መንግስት ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫው ተፈጽመዋል ስለተባሉ ተግባሮች ከዓለም አቀፍ የሰብአዊ መብት ኤክስፐርቶች ጋር በመተባበር የማጣራት ስራ ለመስራት ዝግጁ ነን ሲል አስታውቋል። በሲዳማ ክልል ባለፉት 8 ቀናት 501 ሰዎች በኮሮና ቫይረስ መያዛቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተርና የድንገተኛ በሽታዎች ማስተባበሪያ ክፍል ኃላፊው ዶክተር ማቴ መንገሻ የሚመረመሩ ሰዎች ውስጥ 35.7 ከመቶው ላይ በቫይረሱ መያዛቸው እንደተደረሰበት ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ አስተላልፏል።
የኢንስቲትዩት ዋና ዳይሬክተርና የድንገተኛ በሽታዎች ማስተባበሪያ ክፍል ኃላፊ ዶክተር ማቴ መንገሻ በኮቪድ-19 የሚያዙ ሰዎች ቁጥር በየወሩ እየጨመረ መሆኑን ተናግረው የመያዝ ምጣኔም ከጊዜ ወደ ጊዜ እየናረ መሄዱንም ገልጧል።
አጠቃላይ አሁን ከመረመር ነው ወደ 8.8% ወይም 8 እጅ ከመቶ እንደሆነ በእነዚህ ወራት እየታያለው።
ክልሉ በቫይረሱ ዜጎች በብዛት ከሚሞቱባቸው የአገሪቱ አካባቢዎች በቀዳሚዎቹ ተርታ መቀመጡን ብሔራዊ ሪፖርት በመጥቀስ በንጭር አስታውቀዋል።
በተለይ በእነዚህ በ15 ቀናት ውስጥ አዲስ አበባን፣ ድሬዳዋን፣ ኦሮሚያን፣ ደቡብን፣ አማራን፣ ሲዳማን አነጻጽረን እንደዚህ ካየን ከመረመርናቸው ሰዎች ውስጥ የተያዙት ሰው በፐርሰንት ስናስቀምጥ የሲዳማ ከፍተኛ እንደሆነ ነው የሚያሳየው። 35.7% እንደሆነ ነው የሚያሳየው። ሌላው እንግዲህ ከፍተኛ የሚታየው ኦሮሚያ ነው። ኦሮሚያ 25.2% እንደሆነ፣ ድሬዳዋ 22.3% እንደሆነ፣ የአዲስ አበባ 19.5% እንደሆነ ነው የሚያሳየው በእነዚህ 15 ቀናት ውስጥ። ስለዚህ አብዛኛው አሁንም የሲዳማ ከፍተኛ ነው ስንል 983 የሚሆኑ ሰዎች በዚህ 15 ቀን ከተያዙት ውስጥ 721 የሚሆኑት የሲዳማ ናቸው። ይህም በአገሪቱ ደረጃ ከአዲስ አበባና ከኦሮሚያ ቀጥሎ ከፍተኛ ቁጥር የተያዘ ሰው እንዳለ የሚያሳይ መረጃ እንዳለ ነው።
ባለፉት 15 ቀናትም አገሪቱ ከሞተባት 207 ዜጎች ውስጥ በክልሉ 15 ሰዎች ሞታቸውን ጠቅሞ በዚህም ክልሉ በሞት መጠን ከአገሪቱ በሶስተኛ ደረጃ መቀመጡንም ተናግሯል። ዶክተር ማተ የቫይረሱ ስርጭት ከመጀመሪያው ወቅት ያሻቀበው በህዝቡ ዘንድ አለ ባሉት መዘናጋት፣ ማስክ ባለመጠቀምና የሚሰጡ የጤና ምክሮችን ተግባራዊ ባለማድረግ ነው ብለዋል። በሌላ በኩል በክልሉ የሚገኙ 25,000 ለሚደርሱ የህክምና ባለሙያዎች ከፌደራል መንግስት 4,000 የኮቪድ ክትባት ካለፈው መጋቢት 4/2013 ጀምሮ እየተሰጠ መሆኑን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ታንዛኒያውያን በፕሬዝደንታቸው በጆን ማጉፉሊ ድንገተኛ እረፍት ሀዘን ላይ ናቸው። መሆኑን ለበርካታ ሳምንታት ከህዝብ አይን ተሰውረው የከረሙት ፕሬዝደንቱ በጠና ታመዋል፣ እንዲያውም ኮቪድ ሳይሆን አይቀርም የሚል ወሬ ሲሰራጭ ቆይቶ ነበር። ፕሬዝደንቱ ማረፋቸውን ትናንት ረቡዕ ያስታወቁት ምክትል ፕሬዝደንታቸው ሳሚያ ሱሉ የህልፈታቸው ምክንያት የልብ ህመም እንደሆነ ተናግረዋል። ማጉፉሊ የ61 ዓመት ሰው ነበሩ። ኮቪድ-19ን በማናናቃቸውና ሳይንሱን በማጣጣላቸው ሀገራቸው ላይ ብርቱ ዓለም አቀፍ ነቀፌታ ስበው የነበሩት የታንዛኒያው ፕሬዚደንት በሶስት ቀን ብሔራዊ ሀዘን ኮቪድን አባረነዋል ማለታቸው ይታወሳል። ዩናይትድ ስቴትስ በፕሬዚደንቱ እረፍት ለታንዛኒያ ህዝብ የሀዘን መግለጫ ልካለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የህዝቦቻችን ግንኙነት ተሻሽሎ እንዲቀጥል መስራታችንን እንቀጥላለን ብሏል። የታንዛኒያ ህዝብ ሰብአዊና መሰረታዊ መብቶቹ እንዲከበሩ በሚያደርገው ትግል፣ በጸረ ኮቪድ-19 ጥረቶቹም ዩናይትድ ስቴትስ ድጋፏን መስጠቷን ትቀጥላለች ብሏል። በታንዛኒያው ፕሬዚደንት እረፍት ላይ ያተኮረ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ህብረት የመድኃኒት ተቆጣጣሪዎች የአስትራዜኔካ ክትባት ደህንነትን የተመለከተውን ምርመራቸውን ውጤት ዛሬ ይፋ ያደርጋሉ ተብሎ እየተጠበቀ ነው። ክትባቱን በወሰዱት ሰዎች ላይ የተከሰተው የደም መርጋት ችግር ከክትባቱ ጋር ግንኙነት ይኖረው እንደሆነ ሲመረምሩ ቆይተዋል። የአውሮፓ የመድኃኒት ቁጥጥር ተቋሙ የአስትራዜኒካውን ክትባት ከወሰዱት የአውሮፓ ህብረት አባል ሀገሮች 500 ሚሊዮን ሰዎች መካከል በ30 ሰዎች ላይ ተከስቷል የተባለውን የደም መርጋት ችግር ሲመረምር ቆይቷል። ክትባቱን በወሰዱ ሰዎች ላይ የታየው የደም መርጋት ጉዳይ ማናቸውም ሰው ላይ ከሚያጋጥመው በቁጥር ይበልጥ ወይም አይበልጥ እንደሆነ ሲከታተል ቆይቷል ተብሏል። የዓለም የጤና ድርጅት በበኩሉ ትናንት በሰጠው መግለጫ የክትባቱን ደህንነት በተመለከተ አሁን ባሉት መረጃዎች ተመርኩዞ የራሱን ምርመራ እንደሚያካሂድ አስታውቋል። ለአሁኑ ግን የምናምነው ክትባቱ የሚሰጠው ጠቀሜታ ሊከሰት ከሚችለው ጠንቅ በእጅጉ እንደሚበልጥ ነው ብሏል። ህንድ የአስትራዜኒካውን ክትባት ለህዝቧ መስጠቷን እንደምትቀጥል ትናንት አስታውቃለች። የአፍሪካ የበሽታ መከላከልና መቆጣጠሪያ ማዕከልም ዛሬ ባወጣው መግለጫ በርካታ የአውሮፓ ሀገሮች ይህንን ክትባት መስጠት ባያቆሙም የአፍሪካ ሀገሮች ክትባቱን ለህዝባቸው መስጠታቸውን እንዲቀጥሉ አሳስቧል። በመጨረሻም በዩናይትድ ስቴትስ ጆርጂያ ክፍለ ግዛት የመታሻ ቤቶች ላይ ተኩስ ከፍቶ 8 ሰዎችን በመግደል የተጠረጠረውን ግለሰብ ፍርድ ቤት ለማቅረብ የተያዘው ቀጠሮ ተሰርዟል። ሮበርት ኤረን ሎንግ የተሰኘውን ግለሰብ ዛሬ ከሰዓት በኋላ በቼሪኪ አስተዳደር በሚገኘው ፍርድ ቤት ለማቅረብ ቀጠሮ ተይዞ የነበረ ቢሆንም እንደተሰረዘ አንድ የፍርድ ቤቱ ኃላፊ ለዋሽንግተን ፖስት ተናግረዋል። ለምን እንደተሰረዘ ግን እስካሁን የተገለጸ ነገር የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 02-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ሱዳን አጣብቂኝ ውስጥ ለገባው የታላቁ የህዳሴ ግድብ ዙሪያ ድርድር የአራትዮሽ ንግግር እንዲጀመር ስትል ጥያቄ አቀረበች። ጥያቄው የደረሰው መሆኑን ያረጋገጠው የተባበሩት መንግስታት ድርጅት በበኩሉ እልባት ለማበጀት የሚደረጉ ጥረቶችን በሙሉ የሚደግፍ መሆኑን አመላክቷል። በሱዳን የአሜሪካ ድምፅ ዘጋቢ ናባ መሐዲን አገሮቹ ስለሚገኙበት ፍጥጫና ድርድሩ ሊያስገኝ ስለሚችለው ውጤት አንድ የሱዳን የጸጥታ ጉዳዮች ተንታኝ አናግራ ያጠናቀረችውን ዘገባ አድርሳናለች። አሉላ ከበደ የመንግስታቱ ድርጅት በትላንቱ ዕለት ጥያቄውን አስመልክቶ የሰጠውን አስተያየትና የኢትዮጵያን ምላሽ አካቶ ያቀርበዋል።
የህዳሴ ግድብ ዙሪያ ከኢትዮጵያ ጋር ተጀምሮ የነበረውና ያለ ስምምነትም የተቋጨው ድርድር እንዲጀመር ስትል ሱዳን ይፋ ጥያቄ ያቀረበች። ጠቅላይ ሚኒስትር አብደላ ሐምዶክ ባለፈው ሰኞ ለአፍሪካ ህብረት፣ ለተባበሩት መንግስታት፣ ለአውሮፓ ህብረትና እንዲሁም ለዩናይትድ ስቴትስ በላኩት ደብዳቤ ነው ኢትዮጵያ ግድቡን መቼና እንዴት መምላት ይገባታል በሚለው ጉዳይ ዙሪያ ግብጽን ጨምሮ ሶስቱን አገሮች እንዲያደራድሩ የጠየቁት። የሱዳንና የግብጽ መንግስታት ግድቡ ሙሌት ከግድቡ አልፎ የሚፈሰውን የውሃ መጠን ስለሚቀንስ ህዝባቸው ለግብርናና ለለት ህይወቱ የሚያስፈልገውን ውሃ ያጣል በሚል ነው የሚሞግቱት። ሱዳናዊው የጸጥታ ጉዳይ ተንታኝ ሐንፊ አብደላ እንደሚሉትም በተለይ የሁለቱ አገሮች የሱዳንና የኢትዮጵያ ውዝግብ በስምምነት ካልተቋጨ በአካባቢው ውጥረት ይነግሳል።
የሐል ተዓነት አልአጥራፍ ለሱዳን ሳይቆም ቢ
አገሮቹ ከአንዳች ስምምነት ላይ መድረስ ሳይችሉ ከቀሩ ሱዳን ኢትዮጵያ ላይ ፖለቲካዊና ኢኮኖሚያዊ ጫና ማሳደር የሚያስችል ተጨማሪ አህጉራዊና ዓለም አቀፍ ግፊት ለማድረግ ትጥር ይሆናል። ውዝግቡ በአካባቢው ደህንነት አያያዝ ላይ የሚኖረውን አንድምታ መረዳት አያዳግትም። የአፍሪካ ቀንድን ጸጥታ የሚያናጋና ወደ ብጥብጥ የሚያመራ ጭምር ሊሆን ይችላል።
ዘጋቢያችን ናባ ሙሁዲን ያነጋገረቻቸው ሌላው የሱዳን የጸጥታ ጉዳዮች አዋቂ ጀነራል መሐመድ ባሹ በበኩላቸው አገሮቹ በምንም ይሁን ምን ጦርነት ውስጥ ሊገቡ የሚችሉበትን አጋጣሚ ጨርሶ ማስወገድ አለባቸው ነው የሚሉት።
ሁለቱ አገሮች ጦርነት ውስጥ መግባትና ያሉበትን ውጥረት የነገሰበት ሁኔታ ይበልጥ ማባባስ አይመርጡም። እንዲህ ያለው ውዝግብ በሁለቱ አገሮች ላይ ብቻ ሳይሆን ጠቅላላውን የቀይ ባህር አካባቢና ንዑስ አህጉሩን ጭምር የሚያካልል ብርቱ ፈተና መደቀን መቻሉን ሊረዱ ዓለምም ቀድሞውኑም ቋፍ ላይ የሚገኘው ክልል ከለየለት ጦርነት ውስጥ እንዲገባ ሊፈቅድ አይችልም።
በሌላ በኩል ካሁን ቀደም ሶስቱን አገሮች ያደራደረው አህጉራዊው አካል የአፍሪካ ህብረት ሐምዶክ ያቀረቡትን ጥያቄ አስመልክቶ እስካሁን አስተያየት ባይሰጥም ሶስቱ ወገኖች ወደ ድርድሩ ጠረጴዛ እንዲመለሱ ሲጎተጉት መቆየቱ ይታወሳል። የሱዳኑ ጠቅላይ ሚኒስትር ለአራቱ ድርጅቶች የጻፉት ደብዳቤ ድርሶት እንደሆነና ተከራካሪዎቹን ወገኖች በማደራደሩም ስለመሳተፍ ያለመሳተፉ ከጋዜጠኞች ለቀረበ ጥያቄ የአዎንታ መልስ የሰጠው የተባበሩት መንግስታት ድርጅት በበኩሉ ውዝግቡን ለመፍታት የሚደረጉ ማናቸውንም ጥረቶች ለማገዝ ዝግጁ መሆኑን አረጋግጧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የቀረበውን ሐሳብ አድንቀው ድርጅታቸው በምን መልኩ ቢረዳ ይበጃል በሚለው ላይ ግን አገሮቹ የሚመርጡና የሚስማሙበትን መንገድ ለመስማት የሚጠብቁ መሆናቸውን ጠቅሰው ምላሽ የሰጡት ጥያቄው የቀረበላቸው ቃል አቀባያቸው ስቴፋኒ ዱጃሪች ናቸው። በተመሳሳይ የተባለውን የአራትዮሽ ድርድር ጥያቄ አስመልክቶ አገራቸው ከሱዳንም ሆነ ከግብጽ በቀጥታ የደረሳት ነገር ያለመኖሩን የተናገሩት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በሰጡት አስተያየት በሱዳኑ ደብዳቤ በአደራዳሪነት የተጠቀሱትን አራት አካላት ሚና አስመልክቶም ማብራሪያ ሰጥተዋል። አምባሳደሩ ከትላንት በስቲያ በሳምንታዊ ጋዜጣዊ መግለጫቸው ወቅት ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ከተባበሩት መንግስታት በስተቀር ሶስቱ ከወራት በፊት በተቋረጠው የድርድር ሂደት ተሳታፊ እንደነበሩ አስታውሰው አጋሮቻችን ያሏቸው ሚና ምን መሆን እንዳለበት አስረድተዋል።
አስተባባሪ የሚያመቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር ሮሉም ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው። ዲኦፒ የሚባለው 2015 ካርቱም ለሶስቱ መሪዎች ግብፁ ሰውዬ ያሉ ክቡራት ኃይለማርያም እና በሺር ሆነው ዲኦፒ የሚባል እንደ ሀገር የተፈራረሙት ላይ የሶስትዮሽ ድርድር አንቀጽ 10 ላይ ሶስቱ ሀገሮች በድርድሩ ላይ ካልተስማሙ የድርድር ሂደት የሚከልሱት ለመሪዎች ያቀርባሉ ይላል። ለመሪዎች ያቀርቦ መሪዎቹ በሚወስኑት መሰረት የድርድሩን ስልት ሊቀይሩ ይችላሉ። አንቀጽ 10
ይህ በእንዲህ እንዳለ ቀጣዩ የግድቡ ሙሌት ለፊታችን ሚያዝያ መያዙ ይታወቃል።
በታንዛኒያው ፕሬዚደንት ጆን ማጉፉሊ ህልፈት ማዘኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። የሚኒስቴሩ ቃል አቀባይ ኔድ ፕራይስ ዛሬ ባወጡት መልእክት ዩናይትድ ስቴትስ ታንዛኒያውያንን መደገፉን እንደምትቀጥል ገልጸዋል። ማጉፉሊ ባደረባቸው የልብ ህመም ምክንያት ትላንት ምሽት ማረፋቸውን የሀገሪቱ መንግስት ያስታወቀው ትላንት ምሽት ላይ ነበር። ገልሞ ዳዊት ከናይሮቢ ዘገባ ልኮልናል።
የታንዛኒያ አምስተኛ ፕሬዝዳንት የነበሩት ጆን ፖምቤ ማጉፉሊ ትላንት ምሽት መሞታቸውን የሀገሪቱ ምክትል ፕሬዝዳንት ሶሉ ሀሰን ገልጸዋል። ሶሉ ማጉፉሊ የሞቱት በልብ ህመም መሆኑን ነው ለሀገሩ ዜጎች ተናገሩት።
ጆሴፍ ማጉፉሊ ambaye amefariki kwa maradhi ya moyo katika hospitali ya Mzena jijini.
President Magufuli baadarabacho yelebemem beMzena hospital hikimna la yallu hiwatacho alfwal. ማግፉሊ የመማቸው ሳይጸና መጋቢት 27 ጃካኪ ኩዌቴ የልብ ህክምና ማዕከል ተወስዶ ነበር። ይህ የልብም ፕሬዝዳንቱ ላለፉት 10 አመታት ሲታመሙት የነበረ ነው ብሏል። ምክትል ፕሬዝዳንት ሶሉ መንግስት የ14 ቀን ብሔራዊ ያዘማ ወጁን ገልጸው የታንዛኒያ መንግስት የሟቹ ፕሬዝዳንት ማግፉሊን ቀብር ስነ ስርዓት በማቀድ ላይ መሆኑን ገልጸዋል። የምስራቅ አፍሪካ ሀገራት አስተዳዳሪዎችም በማግፉሊ ሞት የተሰማቸውን ሀዘን ገልጸዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ለ7 ቀን የብሔራዊ ሀዘን አውጀዋል። የሩዋንዳው ፕሬዝዳንት ፖል ካጋሜና የኡጋንዳው ዩዌሪ ሙሴቬኒም ማግፉሊ በአመራር ዘመናቸው ለምስራቅ አፍሪካ ያበረከቱት አስተዋጽኦ ትልቅ እንደነበር ገልጸው ለታንዛኒያውያን መጽናናትን ተመኝተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊም በትዊተር ገጻቸው የማግፉሊ ሞት እንዳሳዘናቸው ለታንዛኒያ ዜጎችና መንግስት መጽናናትንም ተመኝተዋል። ኒድ ፕራይስ የአሜሪካ ውጭ ጉዳይ ሚኒስትር ቤት ቃል አቀባይ ዩናይትድ ስቴትስ ለፕሬዝዳንት ጆን ማግፉሊ ሞት የተሰማትን ሀዘን መግለጿን ተናግረዋል። ፕራይስ የአሜሪካ መንግስት በታንዛኒያና በዩናይትድ ስቴትስ ህዝቦች መካከለ ያለው ግንኙነት እንዲጠነክር እንደሚሰራ ገልጿል። በታንዛኒያ ያለው የሰብአዊ መብት አያያዝ እንዲሻሻል፣ የግል ንጻነት እንዲከበርና መንግስት የኮሮና ቫይረስ ወረርሽኝ ለመቆጣጠር እንዲተጋ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። ፕራይስ በመጨረሻም ታንዛኒያ ካሁን በኋላ ወደ ዲሞክራሲያዊ አስተዳደር እንደምትሻገር ተስፋ እንዳላቸውም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የሶማሌ ክልል ካሉት 93 ወረዳዎች 44ቱ የከፋ ድርቅ ተጠቂ መሆናቸውን ገለጸ። ድርቁን ለመቋቋም የክልሉ መንግስት፣ የክልሉ ብልጽግና ፓርቲ፣ የክልሉ መንግስት ሰራተኞችና አመራሮች ድጋፍ ማድረጋቸው ተገልጿል። የድርቅ አደጋው የከፋ ከሄደ የልማት ባጀቶችን እስከ ማጠፍ የደረሰ እርምጃ ሊወስዱ እንደሚችሉ የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር አብዱል ፋታህ ሼክ ቢሂ ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል ዝርዝር ዘገባውን አድርሶናል።
የበልግ ዝናብ ወቅቱን ጠብቆ በበቂ ሁኔታ ለመዝነቡን ተከትሎ በሶማሌ ክልል ድርቅ መከሰቱና በዚህም 44 የክልሉ ወረዳዎች ተጎጂ መሆናቸውን ዶክተር አብድራማ ሼክ ቢሂ የአደጋ ስጋት ስራ አመራር ኮሚሽነር ለቪኦኤ አስታውቀዋል። አርብቶ አደር ያለበት የሶማሌ ክልል ከዚህ በፊት በክልሉ የተለያዩ አካባቢዎች ወደ ተቆፈሩ የውሃ ጉድጓዶች በርካታ አርብቶ አደሮች እየሄዱ ናቸው ብሏል ኮሚሽነሩ። ክልሉ አስቀድሞ ለእያንዳንዱ ወረዳዎች የገዛቸው የውሃ ማጓጓዣ ቦቴ መኪኖች በአሁኑ ሰዓት ለእንስሳት ውሃ እያጓጓዙ ናቸው ብሏል። ሆኖም ስራው በክልሉ ካሉት የውሃ ማጓጓዣ ቦቴ መኪኖች አቅም በላይ የሆነ ነው ብሏል ኮሚሽነሩ። የውሃ ጥረቱ በሁሉም ዞኖች አለ ያሉት ዶክተር አብዱል ፈታ ለ44ቱ ወረዳዎች ቅድሚያ ቢሰጥም በቀጣይ ግን በሁሉም የክልሉ ወረዳዎች ተመሳሳይ ስራ ይሰራል ነው ያሉት። በአሁኑ ሰዓት በክልሉ ትልቁ ችግር የውሃ ቢሆንም የግጦሽ ችግርም አለ ያሉት ዶክተር አብዱል ፈታ ለዚህም ለአብነት የፋፈን፣ ሸበሌና ጀረር ዞኖች የእንስሳት መኖዎች በአንበጣ ተጠቅተው የነበሩ መሆናቸው ለግጦሽ ችግሩን መባባስ አስተዋጽኦ አለው ብለዋል። ድርቁ ያስከተለውን ጉዳት ለመከላከል የክልሉ ካቢኔ 22 ሚሊዮን ብር መመደቡንና የካቢኔ አባላትም የአንድ ወር ደሞዛቸው መለገሳቸውን ዶክተር አብዱል ፈታ ገልጸው ሌሎች አካላትም እየተረባረቡ ናቸው ብለዋል።
የመንግስቱን ካልበቃ ስል ሶማሌ ብልጽግና ፓርቲ 10 ሚሊዮን ለግሶ ትላንትና ለወረዳዎች ከፋፍለን ነበር። ከዚህ በተጨማሪ ያው ለፌደራልም ያሳውቀናል። ፌደራል ዲዛስተር ሪስክ ማኔጅመንት ኮሚሽን ያው መልስ እየተጠባበቀን ነው። ከዚህ በተጨማሪ ኢቨን በሀገር ደረጃ የምናገኘው በፌደራል ደረጃ በክልል ደረጃ የምናገኘው ግዛ አንድ ላይ ሰብስበን ላይበቃ ስለሚችል ብለን በሀገር አቀፍ የሰብአዊ አስተባባሪ የሚባል የተባበሩት መንግስታት ወኪል አለ እና ለነሱም ትላንትና አርጀንት የሆነ ደብዳቤ ኦፊሻሊ አስገብተን ክልሉ ምን ያክል እንቅስቃሴ ያደረገ ከፌደራል ምን ያክል እየተደረገ አብራርተን ከነሱም ያስፈልገው እገዛ የራሳቸውን ድርሻ እንዲያግዙን ብለን ለነሱም ጽፈናል። ሁለተኛው አሁን ህዝቡ ከዚህ በፊት እርስ በርስ የሚተጋገዝ የሚረዳ የሚተሳሰብ ህዝብ ነበረና በዛን መንፈስ እንዲቀጥሉ የሚዲያ ስራዎች እየሰራን ነው። ትላንትና ፕሬዚዳንቱ በተገኙበት የመንግስት ሰራተኞች ደሞዛቸው ከ5% እስከ 20% እንደሚለግሱ ቃል የገቡበት ሁኔታ ነበረ።
ከፌዴራል መንግስት ባሻገር ሌሎች ክልሎችን በሚችሉት ሁሉ ድጋፍ ያደርጋሉ ብለው እንደሚያምኑ ዶክተር አብዱል ፈታ አስታውቀዋል። የድርቁ ሁኔታ ቀጣይነትን በተመለከተ ሁለት አይነት የቢዮን ትንተናዎች መኖራቸውን የገለጹ ዶክተር አብዱል ፈታ የከፋ ነገር ቢከሰት ክልሉ የልማት እቅዶችን በማጠፍ ድርቁን ለመከላከል ሊያውሉ እንደሚችል አስታውቀዋል።
ትንበያ ነው እና እኛ ኦፕቲሚስት ነን። ጥሩ ነገር ይከሰታል ብለን እናምናለን። አሁን ትላንት ማታ ብዙ ባይሆንም አንድ ቦታ ዝናብ እንደታየ ሰምተናል። ጥሩ ነገር ይከሰታል ብለን ብናምንም ለመጥፎም መዘጋጀት አለብን። ስለዚህ አሁን ያሉ ሁለት ሲናሪዎች አሉ። አንደኛ ዝናብ ትላንትና የሰማነው እና አንዳንድ ትንበያዎች የሚነግሩን 100% በቂ ላይሆን ይችላል፣ ግን ዝናብ ይዘንባል። በጊዜው ትንሽ ዘግይቶም ቢሆን ይዘንባል። ትላንት የጀመረው ኔክስት ዊክ ቀጥሎ በደንብ ከዘነበ ትንሽ እፎይታ እናገኛለን እና እዚህ ላይ ችግሩ እንዳሰብነው ይቀንሳል፣ ካሰብነው በታች ይሆናል ብለን የሚል ሲናሪዮ ነው። ሁለተኛው ሲናሪዮ ደግሞ ወርስት ኬስ ሲናሪዮ ሊከሰት ይችላል። ውሃ በበቂ ይቅርና ትንሽም ላይ ዘንብ ይችላል። ያ ከሆነ ደግሞ 100% ሪሶርሳችን በክልል ደረጃ ሪዳይሬክት የምናደርግ አሁን ብዙ የልማት ፕሮጀክቶች እየሰራን ነው። ትምህርት ቤት ብትል፣ የመንገድ ብትል፣ የጤና ብትል ከለውጥ በኋላ በጣም ለአንድ ቦታዎች ብን 300% 500% ጃምፕ የተደረገበት ሁኔታ አለ። ስለዚህ ያንን ኢንቨስት የምናደርገው ፕሮጀክቶች ዳይሬክት ማድረግ አለብን ወርስት ኬስ ሲናሪዮ ከተከሰተ ብለን በካቢኔ ወስነናል። ኦልሬዲ
የከፋ ነገር ከመጣ የሌሎች የልማት በጀቶች ሊታጠፉና ወደዚህ ሰው ወደ ማዳን ተግባር ሊውሉ ይችላሉ ማለት ነው።
አዎ ኤግዛክትሊ፣ እሱ በካቢኔ ደረጃ ተወስነዋል። ተስፋችን እስከዛ እንደማንሄድ ነው።
በቆዳ ስፋት ሁለተኛው ሰፊ ክልል የሆነው የሶማሌ ክልል አብዛኞቹ ነዋሪዎች አርብቶ አደሮች ናቸው። ክልሉ ባለፉት 2 ዓመታት በቂና ከበቂ በላይ ዝናብ ሲያገኝ ነበር። እንዲሁም ባለፈው ዓመት በመቶዎች የሚቆጠሩ ነዋሪዎቹ በጎርፍ ተፈናቅለው ነበር። ይህንን ያስከትለው የአየር ንብረት ለውጥ ነው ያሉት ኮሚሽነሩ፣ የአየር ንብረት ለውጥን ለመቋቋምና ዘላቂ ልማትን ለማረጋገጥ የሚያስችሉ ስራዎች ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ባለፈው ሳምንት በየመን ሰንዓ በፍልሰተኞች ማቆያ ለሞቱት ኢትዮጵያውያን የሁቲ አማጽያን ቡድንን ተጠያቂ አደረገ። ድርጅቱ ትላንት ባወጣው መግለጫ በአካባቢው የሚንቀሳቀሱ የሁቲ አማጽያን ያደረሱት ጥቃት በተባበሩት መንግስታት ድርጅት እንዲመረመር ጠይቋል። ገልሞ ዳዊት ዘገባ አለው።
የቃጠሎውን መነሻ በተመለከተ ከአደጋው ከተረፉ የዓይን እማኞች ቃል ጠቅሶ መግለጫ ያወጣው የመብት ድርጅቱ ሂውማን ራይትስ ዎች ኢትዮጵያውያኑ በፍልሰተኞች ማቆያ ጣቢያ ውስጥ ያለውን ኢሰብአዊነት በማውገዝ ተቃውሞ በማሰማት ላይ ያሉ የማቆያው ጠባቂዎች የሁቲ ታጣቂዎችን እንደጠሩባቸው ገልጸዋል። ታጣቂዎቹ ከመጡ በኋላ ደግሞ ፍልሰተኞቹን እንደደበደቧቸውና ለእሳት አደጋ መነሻ የሆነው ነገርንም እንደወረወሩባቸው ድርጅቱ በሪፖርት አስፍሯል። የድርጅቱ የስደተኞችና ፍልሰተኞች አጥኚ ናዲያ ሃርድማን በፍልሰተኞቹ ማቆያ የደረሰው አደጋ አሁንም በየመን በተለያዩ አካባቢ ያሉ ፍልሰተኞችና ስደተኞች ሕይወት አደጋ ላይ መሆኑን ማሳያ ነው ብለዋል። ድርጅቱ በሪፖርቱ ላይ የሁቲ ታጣቂዎችንም ምላሽ አካቷል። መሐመድ አብዱል ሰላም የሁቲ ሚሊሻዎች ቃል አቀባይ ለአደጋው የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤምን ተጠያቂ አድርጓል። ሚስተር አብዱል ሰላም ድርጅቱ በሕገ ወጥ መንገድ ወደ የመን የገቡትን መደጎም ሲገባው በቸልተኝነቱ መወቀስ አለበት ብለዋል። የሁቲ ታጣቂዎች ለወንጀሉ ተጠያቂ መሆን እንደሚገቡ የጠቀሰው ሪፖርቱ የተባበሩት መንግስታት የየመን ሰብአዊ መብት ጥሰት አጥኚ ቡድን በኢትዮጵያ ላይ የደረሰውን ጥቃት ማጥናት አለበት ብለዋል። በሰንዓ ኢሚግሬሽን ፍልሰተኞች ማቆያ የሞቱት ኢትዮጵያውያን ቁጥር እስካሁን አይታወቅም። አንድ የሰንዓ ከተማ ነዋሪ እስካሁን 43 ሰዎች መቀበራቸውን ገልጸዋል። እኚህን ስርዓተ ቀብራቸው የተፈጸመው 43 ሰዎች ከአደጋው በኋላ ወደ ተለያዩ የጤና ተቋማት ተወስደው ህይወታቸው ያለፉ ናቸው። አስከሬናቸውን ከማቀዝቀዣ ውስጥ አውጥተው ነው የቀበሯቸው። እኛ ምናቃቸውን ሰዎች ማንነት እንለይ ፈቀዱልን ስንል ከልክለውን እንዲሁ ነው የቀበሯቸው። ተጎድተው በህክምና ላይ ካሉት ሁለት ሰዎች አሁንም በሞትና በህይወት መካከል ናቸው ብለዋል። የኢትዮጵያ መንግስትም የኢትዮጵያውያን ሁኔታን እየተከታተለ መሆኑን ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ከሶስት ቀን በፊት የ43 ሰዎች ስርዓተ ቀብር በሰና መፈጸሙን አረጋግጠዋል።
እዛ አይኦኤም ጋር ዩኤንኤችሲአር ጋር ከሬድ ክሮስ ጋር ባክ ኤንድ ፎርስ እዚህም ካለው ጋር ወዲህ ወዲያ እንል ነበር። ነገር ግን አማራጭ ሆኖ የተገኘው ማቆየትም ስለማይቻል እዛ አካባቢ የመቅበር አቅጣጫ ነው፣ ኮሚኒቲውም ተባብሮ ማለት ነው። ስለዚህ ባለፈው ከሶስት ቀን በፊት 43ቱን እዛ የተቀበሩበት ሁኔታ ነው ያለው። አንድ እሱ ነው። ሌላ የተቀሩትንም ብዙዎች ስላሉ የቀሩት በርካቶች የኛ ዜጎች ስላሉ እነሱን ለማውጣት አይኦኤም ጋር አሁንም ከሰንዓ አይሮፕላን ስለማያርፍ አይሮፕላን የሚያርፈው ኤደን ብቻ ስለሆነ ከሰንዓ ወደ ኤደን በተቻለ መጠን እንዲያጓጉዙልን በኩላችንን ጥረት እያደረግን ነው። እንደዛም ሆኖ ግን ከሞላ ጎደል 43ቱ ተቀብሯል። የተቀሩተኛ 43ቱ በሙሉ ኢትዮጵያኖች ናቸው የሚል መረጃ የለንም። ነገር ግን ማንነታቸውን አሁንም ኤምባሲው በቅርበት ባለው ቻናል ቤተሰቦቻቸው እንደለይልን ስራ እየሰራ ያለበት ሁኔታ ነው ያለው።
ትላንትም በየመን እስር ቤት የነበሩ 143 ኢትዮጵያውያን ከኤደን ወደ ሀገር መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አሁን ደግሞ የምርጫ 2013 ዘገባዎች ይቀርባሉ። ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታወቀ። የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋንና ቤኒሻንጉል ጉሙዝን በመሳሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ ነው ይላል ኮሚሽኑ። በሌላ በኩል በሰሜኑ የሀገሪቱ ክፍል ተፈጸመ ባለው የሀገር ክህደት ወንጀል ተሳተፉ ያላቸው 72 ሰዎችና በማይካድራ ጭፍጨፋ በቀጥታ ተሳታፊ የሆኑ ያላቸው 37 ግለሰቦች በትላንትናው ዕለት ወህኒ ወርደዋል ሲል የፌዴራል ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው በፌዴራል ፖሊስ ኮሚሽን የተሰጠውን መግለጫ ተከታትላ ዘገባ ልካለች።
ፌዴራል ፖሊስ ኮሚሽን እንዳስታወቀው ስድስተኛው ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ተአማንና ዲሞክራሲያዊ እንዲሆን ይሰራል። ይህንንም የሚያደርገው በገለልተኝነትና ህገ መንግስቱን፣ ሌሎች የሀገሪቱ ህጎች እንደዚሁም የምርጫ ህጉን መሰረት ባደረገ መልኩ መሆኑንም ነው ያስታወቀው። መጪው ስድስተኛው ሀገራዊ ምርጫ ደግሞ ከትግራይ ክልል ውጪ በመላው የሀገሪቱ ክፍል እንደሚካሄድ የፌዴራል ፖሊስ ምክትል ጀነራል ኮሚሽነር እና የወንጀል መከላከል ኃላፊ ኮሚሽነር መላኩ ፋንታ ገልጿል።
በሁሉም ክልል በየጊዜው እየተገናኘን እየገመገመን እዛም እዚህም የሚታዩ ምልክቶች እንኳን ካሉ በጋራ እየገመገመን እየፈታን የጀመርንባቸው ሁኔታዎች አሉ። በቀጣይም በዛ አግባብ የሚሄድ ይሆናል ማለት ነው። እንግዲህ በመላ ሀገሪቱ ምርጫው ይካሄዳል። ከትግራይ ክልል ውጪ በዚህ አካባቢ የወጣው የምርጫ ማስፈጸም የጸጥታ እቅድ የሁሉንም አካባቢ ሁኔታ የገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ 2013 ሰላማዊ የማድረግ እና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢ መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው።
የእጩ ምዝገባ ስራውንም ካለ ጸጥታ ችግር በስኬት ማጠናቀቅ መቻሉ ምክትል ኮሚሽነሩ አክለው ገልጿል። በዛሬው የፌዴራል ፖሊስ ጋዜጣዊ መግለጫ የተተኮረበት ሌላ ነጥብ በሰሜን ኢትዮጵያ ከተካሄደው ዘመቻ ጋር የተያያዘ ነው። ባለፉት 8 ወራት ሕግ ለማስከበር ተሰሩ ያላቸውን ስራዎችና ተያያዥ ጉዳዮችን አስመልክቶ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊና ምክትል ጀነራል ኮሚሽነር ዘላለም መንግስቴ ናቸው። ከዚህ አንጻር በሰሜን የሀገሪቱ ክፍል ባጋጠመው ችግርና በማይካድራ ጭፍጨፋ እጃቸው አለበት ተብሎ በፖሊስ ምርመራ የተለዩ ግለሰቦች ወደ ወህኒ መውረዳቸውን ነው ያስታወቁት።
በተለይ ሀገር ላይ በሰሜኑ የተፈጸመውን ክህደት ተከትሎ በርካታ ሰው በቁጥጥር ስር ውለን ምርመራ አጣርተን ትናንትናና ከትናንት ወዲያ ወደ 72 የሚሆኑ የጁንታው የሲቪልና ወታደራዊ አመራሮች ወደ ወህኒ ቤት እንዲወርዱ አድርገናል። ወህኒ ቤት ሆነው ጉዳያቸውን አቃቢ ህግ ክሱን መስርቷል። በዛ መሰረት ሂደቱን ይቀጥላሉ። በተመሳሳይ በማይካድራ በተደረሰው ጭፍጨፋ ተሳትፈዋል የተባሉ 260 አካባቢ በላይ ተፈላጊዎች ነበሩ። ከነዚህ ውስጥ በመጀመሪያ ደረጃ 137ቱን በቁጥጥር ስር አውለን ባደረግነው አንድ ወር ተኩል የሚፈጅ ማጣራት ወይም ሁለት ወር እነዚህ ሰዎች ውስጥ እጃቸው በቀጥታ የተሳተፉ 37 ተዋናያኖችን የሳምረ፣ የቀበሌ ሚሊሻ፣ የአካባቢ ፖሊስ የነበሩና ሌሎች በቢዝነስ የተሰማሩ የድርጅቱን የሚደግፉ የጁንታው ቀኝ እጅ የሆኑ አካላትን ለይተን እነሱንም በትናንትናው ዕለት ወደ ወይኒ ቤት እንዲወርዱ አድርገናን ከማይካድራ አምጥተን ማለት ነው።
በቤኒሻንጉል ጉሙዝ ክልል መተከል ዞን በተፈጸሙት ግድያዎች እጃቸው እንዳለበት የተጠረጠሩ ግለሰቦችም ተለይቶ ለሕግ ቀርቧል ሲሉ ኮሚሽነር ዘላለም አስረድቷል።
በቤኒሻንጉልና አካባቢ እየተፈጸሙ ያሉ ጥቃቶችን እነዚህ ላይም በመስከረምና ታህሳስ ውስጥ 2013 መተከል ዞን ማዕከል አድርገው ያጋጠሙትን በርከት ያለ ተጠርጣሪዎችን በኮማንድ ፖስቱም በፌዴራል ፖሊስም በክልል ፖሊስም በክትትል በመያዝ ሌሎች የጸጥታ አካላትም በዚህ ስራ በመሳተፍ ተጠርጣሪዎቹን ወደ ህግ የማቅረብ ስራ እየተከናወነ ያለበት ሁኔታ ነው ያለው።
እናም የፌዴራል ፖሊስ ኮሚሽን ሀገራዊ ምርጫ ፍትሐዊ እንዲሆን እንደዚሁም የሀገሪቱ ሰላም አስተማማኝ እንዲሆን እየሰራ መሆኑን ነው በዛሬው መግለጫው ያብራራው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ከእጩዎች ጋር በተያያዘ ከተፎካካሪዎች የቀረቡ 50 ያህል አቤቱታዎች መፍትሄ እንደሰጠ ምርጫ ቦርድ ይፋ አደረገ። ተፎካካሪ ፓርቲዎች ግን አሁንም መፍትሄ የሚሹ ስህተቶች አሉ ይላሉ። ቦርዱ ብሔራዊ በሚባሉ ጉዳዮች ክርክር ለማዘጋጀት መብትም ሆነ ህጋዊ ግዴታ እንዳለበትም አስታወቀ። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ በየካቲት ወር መጨረሻ ላይ በተጠናቀቀው የእጩዎች ምዝገባ በተፈጠሩት ችግሮችና በተሰጡ መፍትሄዎች ላይ ከተፎካካሪ ፓርቲዎች ጋር ውይይት አካሂዷል። ለምርጫ ከተመዘገቡ 47 ፓርቲዎች መካከል ገዢ ፓርቲውን ብልጽግናን ጨምሮ ወደ 23 የሚጠጉ ፓርቲዎች በእጩዎች አመዘጋገብ ላይ ከ500 የማያንሱ አቤቱታዎችን እንዳስመዘገቡ ቦርዱ ያዘጋጀው ሰነድ ያመለክታል። የቦርዱ የኦፐሬሽን ክፍል ባልደረባ ምህረት ተክሉ ስለ ስራው ሂደት ይህን ገልጸዋል።
አቤቱታዎቹ በቴክስት በኮል ሴንተር በደብዳቤ ነው የቀረቡት። ከ500 በላይ አቤቱታዎች ቦርዱ በሰዓቱ ለመፍታት ችሏል። የእጩዎች ምዝገባ ሳይጠናቀቅ ማለት ነው። በቦርዱ አቅም ደግሞ ያልተፈቱ ከአባሎች መታሰር እና ከቢሮዎች የፓርቲ ቢሮዎች ጋር የተያያዙ አቤቱታዎች ከቦርዱ አቅም በላይ ስለሆኑ ከነሱ ውጪ እስካሁን 500 በላይ የሚሆኑ አቤቱታዎች በቦርድ ተፈተዋል ማለት ነው።
ተፎካካሪ ፓርቲዎች የኢትዮጵያ ምርጫ ቦርድ ባከናወነው ስራ የተሰማቸውን ደስታ አልሸሸጉም። ይሁንና አሁንም ብዙ መስተካከል አለባቸው የሚሏቸውን ነጥቦች አንስተዋል። በተለይም በቤንሻንጉል ጉሙዝ ክልል የቦሮ ዴሞክራሲያዊ ፓርቲ ተወካይ አቶ ዮሐንስ ተሰማ ፓርቲያቸው የገጠመውን ችግር ካወሱ በኋላ ስለ አጠቃላይ ሁኔታም ያሉት ነገር ነበረ።
ሁሉም እንቅስቃሴ በኮማንድ ፖስቱ እገዛ ብቻ ነው የሚደረገውና በቀጣይ የመራጮች ምዝገባም ይኖራል። እኛም ወደ ቦታው ተንቀሳቅሰን ቅስቀሳ ለማድረግ በአጠቃላይ ያለው ሁኔታ ጥሩ ስላልሆነ ቦርዱ ይሄን እንዴት እየተመለከተው እንደሆነና በቀጣይም መፍትሄ ቢሰጠን የሚል ሀሳብ ነው የማቀርበው። ጽህፈት ቤት ለመክፈትም እጩ ለማስመዝገብም አጠቃላይ የምርጫ ቅስቀሳም ለማድረግ የአካባቢው ጸጥታ ሁኔታ ወደ ነበረበት ቦታ ስላልተመለሰ ኮማንድ ፖስቱም እዛ አካባቢ ለምንወዳደር የፖለቲካ ፓርቲዎች ጥበቃና ሽፋን የሚያደርግበት አሰራር ይኖራል ብዬ አልገምትም። ግን ቦርዱ ተነጋግሮ ሁኔታዎችን የሚያመቻችልን ከሆነ በእኛ በኩል ዝግጁ ነን። እንደ ፓርቲ ግን ያ አካባቢ ያሰጋናል። ያለው ሁኔታ አሁንም ለምርጫ ይቅርና ለኖርማል እንትንም ምቹ አይደለም።
ከየትኛውም ተፎካካሪ ፓርቲ በቁጥር አያሌ አቤቱታ ያቀረበው የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ዜማ ነው። የፓርቲው ተወካይ አቶ ዮሐንስ መሳፍንት አሁንም ብዙ ያልተፈቱ አቤቱታዎች እንዳሉ በመዘርዘር መፍትሄ ጠይቀዋል።
የምርጫ መመዝገቢያ ጊዜ ሳያልቅ እንዳስገባን የሚያሳዩ ማስረጃዎች 59 ገጽ ማስረጃዎች ለቦርዱ አቅርበናል። በቴክስት የተለዋወጥናቸውን ሜሴጆች ፕሪንት አድርገን አቅርበናል። በደብዳቤ ያስገባነውን ለቦርዱ አቅርበናል። ለምሳሌ ሶማሌ ክልል ደጋሀቡር ላይ የእኛ እጩ ለመመዝገብ ሄዶ አማርኛ መጻፍ አልችልም ተብሎ ተመልሷል። ይህንን አቅርበናል። እዚህ ላይ ሶልቭ እንደተደረገ ተደርጎ ነው የቀረበው። ግን በፍጹም ችግራችን ስቲል ሶልቭ አልተደረገልንም። ሶልቭ ተደርጓል ተብሎ ደግሞ እንደማስረጃ እየቀረበ ያለው መጀመሪያውኑ ሊመዘግቡን ፈቃደኛ ያልሆኑ የቦርዱ አስፈጻሚዎች ተደውሎላቸው እንደዚህ አይነት ችግር የለም ብለውናል የሚል ነው። ቅሬታ እያቀረብን ያለነው አስፈጻሚዎቹ ላይ። ቦርዱ ማስረጃ መልሶ የሚሰበስበው አጌንስታስ ከሰሩ አስፈጻሚዎች ላይ ነው እየሰበሰበ ያለው። ስለዚህ አሁንም እንደ ኢዜማ የምናቀርበው ቦርዱ እያንዳንዱን ኬዝ ያቀረብናቸውን ኬዞች ከነ ማስረጃው ከመመዝገቢያ ጊዜ በፊት ማቅረባችንን በማስረጃ ጭምር አቀርበን ያለ ነው እንዲያይልን እንጠይቃለን በድጋሚ።
የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለቀረቡ ቅሬታዎች መልስ ሰጥተዋል።
አሁን ተጠቃሎ ገብቶ 100% የተረጋገጠ መረጃ አለን ማለት አይደለም። ቁጥሩም የመጨረሻ አይደለም ብለን ተናግረናል። ከዚህ በፊት መግለጫ ስንሰጥ አጠቃላይ ድምሩ ማለት ነው፣ እያንዳንዱ ፓርቲ በየትኛው ቦታ ላይ ስንት ተወዳዳሪ አቅርቧል የሚለውም የመጨረሻ አይደለም። ከዚህ አንጻር የምንተጋገዘው ተወዳዳሪያችሁ ገብቶ ተመዝግቦ ግን በዚህና በዛ ስህተት ምክንያት ከዝርዝሩ ሚስ ቢደረግ አሁን ወንድሜ እንዳሉት ሁኔታው ቢመጣ አንዱ መረጃውን የማረጋገጫና የማጽጃ መንገድ የእናንተ ደብዳቤ ስለሆነ ህጉም ደግሞ የግድ ስለሚላችሁ ወደኋላ ሳትሉ ተወዳዳሪዎቻችሁን ያስመዘገባቸውን እጩዎች ዝርዝር በአፋጣኝ ከነሙሉ መረጃቸው የስም ስፔሊንግ ይሳሳታል አንዳንድ ጊዜ ያው የምናውቀው ነገር ነው። ብዙ ማስተካከያዎችን በሂደት አድርገናል። ስለዚህ በደንብ የተረጋገጠ መረጃ ከፓርቲዎች መምጣት ስላለባቸው ያንን ማከናወን ያስፈልጋል።
በምርጫው ሂደት የሚደረጉ ክርክሮችንና ሙግቶችን በተመለከተ የተነሳው አንዱ አጀንዳም የዕለቱ አንድ የውይይቱ ጭብጥ ነበር። የመገናኛ ብዙሃንና የሲቪክ ማህበራት ድርጅቶች መድረኮችን ለማዘጋጀት ለቦርዱ ባቀረቧቸው ማመልከቻዎች መሰረት ቦርዱ ለተፎካካሪ ፓርቲዎቹ በምክረ ሐሳብ ደረጃ ጭምር ለውይይት አቅርቦታል። ውይይቱ የታቀደውም አቅጣጫ ለመጠቆም ብቻ እንደሆነ ተመልክቷል። ከቀረቡት ሐሳቦች መካከል ለየት ያለው ግን ከገዢው ፓርቲ ከብልጽግና ተወካይ ከአቶ ዛዲግ አብርሃም የመጣው ነበረ። ብሔራዊ ወይንም አገራዊ ጉዳዮችን በተመለከቱ ርዕሶች ምርጫ ቦርድ የሚያዘጋጃቸው መድረኮች መኖር አለባቸው የሚል ነበር ሀሳባቸው።
እንደዚህ ሉዝ መደረጉ ጥሩ ነው። በነጻነት መደረጉ የሲቪል ሶሳይቲ ኢኒሽቲቭ ሆኖ እንዲቀረጽ መፈለጉም በመነሻው ጥሩ ነገር ይመስላል። ግን ናሽናል ዲቤት አለ፣ የትም ሀገር የማይቀር ማንዳትሪ ናሽናል ዲቤት አለ። ይሁን እዚህ አይ ዶንት ሲ ኤኒ ናሽናል ዲቤት ይሄ አይደለም። አሜሪካም እንግሊዝም ሀገር እዚህም 3-4 ይደረጋል። በምርጫ ቦርድ ሬጉሌት የሚያደርገው ዘሆል ነገር ኢንቮልቭ ያደረገበት ማለት ነው። እነዚህ ተጨማሪ ኢኒሽቲቭዎች ሆኖ ናሽናል ዲቤት ግን ለምሳሌ ፎሪን ፖሊሲ እና ናሽናል ሴኩሪቲ እዚህ አላይም፣ ቶፒክ አላዩ። ይመርጣሉ የሚባሉት ድርጅቶችን ቶፒክ አላስገቡም የሚሉትም እሱ የሚፈልጉ አይመስልም እንትናቸውን ስፔሲፊክ ነገር የምናም ማህበር ምናም ስለሚል ማለት። ስለዚህ በእነዚህ በጣም ኳይት ኢንሴንሻል በሆኑ ናሽናል ኢሹስ ላይ 3-4 ምርጫ ቦርድ ሄቪሊ ኢንቮልቭ ያደረገበት ክርክር ቢደረግ ጥሩ ይመስለኛል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ያላቸው ሀሳብ ግን ከቀረበው ሀሳብ ጋራ የሚስማማ አልነበረም።
ምርጫ ቦርድ ይሄንን ነገር ሬጉሌት ሊያደርገው ሀሳብ እንደሌለው ማወቅ አለባችሁ። ምክንያቱም በዚህ መንገድ ምርጫ ቦርድ እንዲህ አይነት ክርክሮች ያዘጋጃል፣ ተሳታፊዎችን ይወስናል፣ በዚህ መስፈርት ይወስናል ወይም እንደዚህ ያደርጋል የሚባል በሌሎች በደንቦቻችን እንደሸፈናቸው ጉዳዮች አይነት አይደለም። የምርጫ ክርክር ክርክሩ በአጠቃላይ የምርጫውን ሂደት ውስጥ የሚኖረውን ፍትሐዊ ፉክክር በተለይም ደግሞ የምርጫን ሰላማዊነት ከማስጠበቅ ጋር በጣም ዋነኛ ቁርኝነት ስላለው ኃላፊነታችን ነው፣ እናንተንም ደግሞ የማገዝ ኃላፊነት አለብን በሚል ወደ እናንተ ስክሪኒንጉን አካሂደን ምን አይነት ፕሮፖዛል እንዳላችሁ ምን አይነት አማራጭ እንዳላችሁ ለእናንተ ያመጣንበት ሂደት እንጂ እኛ የመወሰን ስልጣንና ሬጉሌት የማድረግ ስልጣን አለን ብለን አናምንም።
ፓርቲዎቹ በቀረቡ ምክር ሀሳብ ላይ ያላቸውን ዝርዝር ሀሳብና የተሳትፏቸውን እቅድ በአንድ ሳምንት ጊዜ ውስጥ አስገብተው እንዲያጠናቀቁ ቦርዱ አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ባልደራስና አብን መጪውን ሀገራዊና ክልላዊ ምርጫ አሸንፈው ስልጣን ለመያዝ የሚያስችል ትብብር መመስረታቸውን ይፋ አደረጉ። በመሰረተ ቢስ ውንጀላ ተከሷል ያሏቸው የባልደራስ ለእውነተኛ ዲሞክራሲ አመራር አባላትም ከእስር እንዲፈቱ ትብብሩ ጠየቀ። አሁንም መለስካቸው አመሃ ዘገባ ልኮልናል።
ባልደራስ ለእውነተኛ ዲሞክራሲ ባልደራስና የአማራ ብሔራዊ ንቅናቄ አብን ዛሬ ረፋዱ ላይ የመሰረቱትን የትብብር ሰነድ ሲፈራረሙ ባሰራጩት የጽሑፍ መግለጫ እንዳመለከቱት ሁለቱ ድርጅቶች በአመለካከታቸው ምን ያህል እንደሚቀራረቡ ይዘረዝራሉ። የአማራ ብሔራዊ ንቅናቄ አብን ሀገሪቱን ለዕድሜ ልክ ዝቅታ ዳርጓታል የሚለውን የጥላቻ ትርክትና ትርክቱን መሠረት አድርገው የተደነገጉ ሕግጋትና የተዘረጉ መዋቅሮች ተከልሰው መላ ኢትዮጵያውያንን በእኩልነት በወንድማማችነት በፍትሕና በሰላም የሚተዳደሩበት ዘላቂ ስርዓት በማስፈን በተለምዶ መንታቀኝት ያለው ባልደራስ ደግሞ የኢትዮጵያዊ ኅብር አይነተኛ መገለጫ የሆነችውን የአዲስ አበባ ከተማ ሕዝብ ከከፋፋይና ከጥላቻ የፖለቲካ ነጻ ለማድረግና ሕዝቡ ራሱን በራሱ የማስተዳደር መብቱ እንዲረጋገጥ ለማስቻል የተደራጀ መሆኑን የጽሑፍ መግለጫው ሁለቱ ድርጅቶችን ያነጻጽራል። ድርጅቶቹ የደረሱበትንም ውሳኔ የአብን ሊቀመንበር አቶ በለጠ ሞላ በንባብ አሰምተዋል።
ለወራት ሲካሄድ የነበረው ረጅምና አድካሚ ድርድር ፍሬ አፍርቶ መጪውን ሀገራዊና ክልላዊ ምርጫ የአብንና የባልደራስ ትብብር አሸናፊ ሆኖ መውጣት የሚያስችላቸውን የጋራ ስልቶች ቀይሰው በይፋ መንቀሳቀስ ጀምረዋል። የአማራ ብሔራዊ ንቅናቄ አብን እና ባልደራስ ለእውነተኛ ዴሞክራሲ ባልደራስ አጠቃላይ የኢትዮጵያ ህዝብ፣ የአማራ ህዝብና የአዲስ አበባ ከተማ ነዋሪ ህዝብ በበደል ውስጥ አምጠው የወለዷቸው የቁርጥ ቀን ልጆች እንደመሆናቸው መጠን በተባበረ ክንድ በህዝባችን ላይ የተጫነውን የመከራ ቀንበር እንዲወርድ ከመቼውም ጊዜ በላይ በጋራ ትብብር ለመታገል በቁርጠኝነት ተሰልፈዋል።
በመግለጫው ላይ እንደተመለከተው አብን አማራው በአክራሪዎች የተሳሳተ አመለካከት ተለይቶ ጥቃት የሚፈጸምበት በመሆኑ ይህንን ለመመከት የተቋቋመ ድርጅት ነው።
አብን በጽንፈኞች የተሳሳተ ትርክት መነሻነት በአማራ ህዝብ ላይ በተከታታይ የሚደርሰው ግፍ ድምፅ በመሆን በመጀመሪያው ረድፍ ሆኖ ትግሉን እየመራ የሚገኝ ፓርቲ ነው። አብን የሀገራችን ኢትዮጵያ ደህንነት ለማረጋገጥና ህልውናዋን ለማስቀጠል አንድ ወሳኝ አምድ የሆነው የአማራ ህዝብ በልዩ ሁኔታ ተፈርጆ የሚጠቃበትን የጽንፈኞች ስሁት ፖለቲካዊ እንቅስቃሴ ለመግታት የሚያስችል ልዩ ማዕቀፍ ሆኖ የተደራጀ ሲሆን ታሪካዊ፣ ማህበራዊና ፖለቲካዊ ስሪቱ በኢትዮጵያዊነት ምልከታውን በወንድማማችነት በፍትህና በዴሞክራሲ የተቃኘ ስለመሆኑ ውሎ ያደረ ጉዳይ ነው።
የሁለቱ ድርጅቶች ትብብር ይፈለጋል ላሉት ሀገራዊ በጎ ኃይሎች ጥምረት እርሾ እንዲያገለግል የታለም እንደሆነ መግለጫው ይጠቁማል።
ባልደራስ ለእውነተኛ ዴሞክራሲ ፓርቲ በአዲስ አበባ ከተማ ህዝብ ላይ የተጋረጡ የህልውና አደጋዎችን ለመከላከል የከተማዋ ህዝብም ራሱ በዴሞክራሲያዊ መንገድ በመረጣቸው እንደራሴዎች የመተዳደር መብቱን ለማስከበር በሚያደርገው እልህ አስጨራሽ ትግል ውስጥ በብቃትና በንቃት በመሳተፍ አያሌ መስዋዕትነትን በመክፈል የቀጠለ መሆኑን ራሱ ህዝቡ በተግባር ኖሮ ያረጋገጠው ሀቅ ነው። ከላይ በተጠቀሱት መሰረታዊ ሰብአዊና ዴሞክራሲያዊ ግቦች ዙሪያ ሁለቱ ድርጅቶች በጽኑ የሚጋሯቸውን አቋሞች መሰረት በማድረግ ቀጣይ ለሚደረገው ጠንካራና የተቀናጀ የህዝብ ትግል ወሳኝ የማታገያ አጀንዳ እንዲሆኑ ስምምነት ላይ ተደርሷል።
በትብብሩ ማብሰሪያ ላይ በተሰራጨው በዚሁ መግለጫ መሰረተ ቢስ በሆነ ክስ ተወንጅለው ለእስር የተዳረጉትንና የመምረጥና የመመረጥ መብታቸውን የተነፈጉ ያላቸውን የባልደራስ ለእውነተኛ ዴሞክራሲ አመራሮች በአስቸኳይ እንዲፈቱም አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ትላንት ረቡዕ በኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ የሚገኙ ትውልደ ኢትዮጵያና ኤርትራውያን በሰሜን ኢትዮጵያ ትግራይ ክልል ባለው ሁኔታ የአሜሪካና የውጭ ሀገር መንግስታት በኢትዮጵያው የውስጥ ጉዳይ ያደርጉታል ያሉትን ጣልቃ ገብነትና አድላዊነት አስመልክቶ የሚሰራጩት የሐሰት ዘመቻዎች ያሏቸው እንዲቆሙ ባደረጉት ሰላማዊ ሰልፍ ጠይቀዋል። ሰልፈኞችን ያነጋገረው ደረጀ ደስታ ዘገባ አዘጋጅቷል። ቀጥሎ ይቀርባል።
በላስ ቬጋስ የኢትዮጵያውያን ማህበረሰብ ሊቀመንበር መሆናቸውን የነገሩን ወይዘሮ ፈለገ ህይወት ደምሴ ከሰልፉ አስተባባሪዎች አንዱ ናቸው። የሰልፉን ዓላማ እንደሚከተለው ይገልጹታል።
የዛሬው ሰልፋችን ኢትዮጵያ ላይ የውሸት ፕሮፓጋንዳ ተጽፎ ለዓለም መንግስታት ቀርቦ በሐሰት ሀገራችን ተወንጅላ የኢኮኖሚ ጫና ሲደረግባት እኛ ኢትዮጵያኖች ዝም ብለን አናይም በማለት ላስ ቬጋስ ከሚኖሩ ኢትዮጵያውያንና ኤርትራውያን ጋር በመሆን ለሚመለከተው አካል ድምጻችን ለማሰማት ነው።
ወይዘሮ ፈለገ ህይወት ሰልፉ የተደረገው ቬጋስ ከሚገኘው የፌዴራል መንግስቱ ህንጻ ፊት ለፊት መሆኑን ገልጸዋል። ገልጸው ከሰልፉ በኋላ ሰልፈኞቹ በየመኪናቸው ሆነው ጥሩምባዎቻቸውን በማሰማት በከተማው ዋና ዋና ጎዳናዎች መዘዋወራቸውን ተናግረዋል። አቶ ተሻገር ከልካይም እንዲሁ ከሰልፉን ካዘጋጁት ግለሰቦች አንዱ መሆናቸውን ነግረውናል።
ያው ኢትዮጵያ ላይ ባለፉት 3-4 ወራት በመንግስት እየተወሰደ ያለውን የህግ ማስከበር ዘመቻ ሀቀኝነት በማዛባት በዓለም ላይ በሚዲያዎች የሚሰራጨውን የተሳሳተ መረጃና አቤቱታዎችን ለዓለም ለማጋለጥና ኢትዮጵያ ላይ ሊወሰድ የሚታሰበውን ማዕቀብ ወይም የተያዙ የእርዳታ ገንዘቦች ባላግባብ እንዳይገደቡ የዓለም ማህበረሰብ፣ የተባበሩት መንግስታት የጸጥታው ምክር ቤትን፣ የአሜሪካ መንግስትን በተለይ ኮንግረስ እና የስቴት ዲፓርትመንት ይሄንን እንዲያቁና የአውሮፓ ህብረትም ከዚህ አይነት እንቅስቃሴ እንዲታቀቡና ኢትዮጵያ እየወሰደች ያለችውን የህግ ማስከበር ዘመቻ ከዛም አልፎ እየተካሄደ ያለውን የመልሶ ማቋቋም እና የእርዳታ እንቅስቃሴዎችን በማገዝ በቀጠናው ሰላምና መረጋጋት እንዲኖር
አቶ ተሻገር በተለይ አድሏዊ በሆነ መንገድ የውጭ መንግስታትም ሆኑ የአሜሪካ መንግስት በአገር ውስጥ ጉዳይ ጣልቃ በመግባት የሚሰጡ ትዕዛዛት በውጭ የሚኖሩ ኢትዮጵያውያን አይቀበሉትም ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ የተባበሩት መንግስታት የሰብአዊና የረድኤት ተቋማት በትግራይ ያለው ሁኔታ አሳሳቢ መሆኑን በመግለጽ የኤርትራ ወታደሮች አካባቢውን ለቀው እንዲወጡ ጭምር በማሳሰብ በተደጋጋሚ መግለጫዎችን ማውጣታቸው ይታወቃል። በዩናይትድ ስቴትስ እና በተለያዩ የዓለም ክፍሎች የሚገኙ የአካባቢው ተወላጆችና ሌሎች ወገኖችም በክልል ውስጥ እየተፈጸሙ ነው የሚሏቸውን ግድያዎች፣ አስገድዶ መድፈር፣ ዝርፊያና ሌሎች የሰብአዊ መብት ጥሰቶችን በመቃወም ሰላማዊ ሰልፎችን ማድረጋቸው ይታወሳል። ይህን በሚመለከት የእናንተ ምላሽ ምንድን ነው የሚል ጥያቄ ለአቶ ተሻገር ተነስቶላቸው ነበር።
ይህንን በተመለከተ አልባት የማይካድራውን ጭፍጨፋና የዘር ማጥፋት ላልተመለከተ ሰው ግልጽ እንዲሆን በፎቶ ምስል የተደገፈ እና በመረጃ ሊንክ የተያያዘ ሀተታዎችን በሰልፉም ላይ ስናሳይ ነበር። ይህ ሀቅ መጀመሪያ ግጭቱ እንዴት ተጀመረ፣ ማን ጀመረው፣ መንግስት ወደዚህ ህግ ማስከበር እንዴት ሄደ የሚለውን ሀቅ የኢትዮጵያ ህዝብ በትዕግስት በተለይ ውጭ ያለው ዲያስፖራ እውነት በእኛ እጅ ስላለ ምንም አይደርሱም ተብሎ ነው። ከአምስት ስድስት ዙር በላይ ሰላማዊ ሰልፍ ሲያደርጉ በከተማችን በዝምታ ነበር ያለፍ ነው። ግን ያ ዝምታ ተንከባሎ በሀገራችን ላይ ጫና የሚፈጥርበት ሁኔታ ላይ ሲሆን የለም ይህማ የሚሆን ከሆነ ብለን ነው በንዴት በቁጭት በሀገር መውደድ ስሜት ተሰባስበን አዎ ብዥታ ለመፍጠር ብዙ ድራማዎች ሲካሄዱ እንደነበረ ተከታትለናል። ግን ጦርነት ተነስቶ ሰው አይሞትም ብሎ መገመት ማይጠበቅ ነው። ግን ካሁን በኋላ በኢትዮጵያና በኢትዮጵያ ጥቅም ላይ ለሚነሳ ነገር ውጭ ያለው ኢትዮጵያዊ የትውልድ ኃላፊነት ስላለበት በሚችለው ያህል በሰላማዊ ሰልፍም ይሁን በዲፕሎማሲያዊ ዘመቻ ሀቁን ወደ ዓለም ማህበረሰብ ለማድረስ የበኩላችንን ለማድረግ እንቅስቃሴዎችን ሳናሰልስ ለመቀጠል በሰልፈኛ የተስማሙ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዛፍሪ ከሶስት ዓመታት በፊት በቤተልሔም ደጀኔ አማካኝነት የተመሰረተ ለወረቀት አምራች ድርጅቶች ወረቀት መስሪያ የሚያገለግል ጥቅል ወይም ፓልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመር ተቋም ነው። ከአምስት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሐሳቡ ወጣኝ ቤተልሔም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነፃ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁኑ ሰዓትም ከአጋር መስራቿ ቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካዎችን እያቆሙ ይገኛሉ። ኤደን ገረመው ከድርጅቱ አጋር መስራችና ዋና ስራ አስፈጻሚ ቤተልሔም ደጀኔ ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
ከአምስት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሀሳቡ ወጣኝ ቤተልሔም ደጀኔ ከአጋር መስራቿ ቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ቤተልሔም ይህን ሀሳብ መወጠን የጀመረችው ገና በተማሪነት ጊዜዋ እንደሆነ ታስታውሳለች።
ተማሪ ነበርኩኝ። ይዛኔ ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብረን ሄድ ነው። ለአትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ባረሙ በጣም የተለያየ ነበረ። ሚጡ ፎቶች ከለርፉል የሆነ ነገር ምናምን ነበር ኤክስፔክት ያደረግኩት፣ ግን ተቃራኒ ነበረ። በጣም ቆሻሻ ነበር። ዝንጃ የደነገጥኩበት እና በቃ ኢሚዲየትሊ እዛው ላይ ምንድን ነው ማድረግ የሚቻለው ላይክ ማለት ማቅዳት፣ ይህን ቦታ ማቅዳት እንደገና ያለን ወይስ ደግሞ ወደ ምን መጠቀም ይቻላል የሚለውን ኢሚዲየትሊ ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት ለመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል። ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስኜ በብዙ ፋይናንስ ጠይቅ ነበረ። ምንም አላውቅም ነበር፣ ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። አይስፔል አደረገ። ከዛ ቀጥዬ ላይክ እስኪ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደምችል የሚለውን ደግሞ ፌል ሲያደርግ ጊዜ ትምህርት ቤት ሲያልቅ ሙሉ አመት የተማርሽበት የፈተና ወረቀቶች እዛ ብዙ የወረቀት እንትኖች ክምችት ይኖራል፣ አይፈለግም ይጣል ማለት ነው። ብዙ ጊዜ ቤት ውስጥ ማአት ወረቀት ነበረ ሳመለ ሳይል እንዴ እኔ ራሴ ከቤቴ ሳልጀምር ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ እና እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ብዬ ወደ ወረቀት ኢንዱስትሪ ከገባሁ ከዛ ነው።
ለአካባቢ ደህንነት ሲባል ከዛፍ ምርት ነጻ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍቷቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች።
እኛ የምናመርተው ሁለት ነገር ነው። አንድ ፓልክ ይባላል። ፓልክ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከፓልክ ደግሞ ጥቅል ወረቀት እንሰራለን። በትልቅ ሮል ይጠቀልልና አንድ ሆንም ምናምን ሊሆን ይችላል። አንዱ ጥቅል ያንን ፋብሪካዎች ውስጥና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል፣ የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ውስጥና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የእኛን ፕሮዳክት ሲጠቀሙ 100% ኢኮ ፍሬንድሊ የሆነ ምርቶችን ማውጣት ይችላሉ ማለት ነው። በቀጥታኛ ለፋብሪካዎች ነው የሚሸጠው ወረቀትን ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰፕት ካወቅኩኝ በኋላ የመጀመሪያው በካቤት ቤት ውስጥ ባለ ኢኩዊፕመንት ኤክስፐሪመንት ማድረግ ጀመርኩኝ። እዛው ቤት ውስጥ ማለት ነው። የተለያየ ነገር ያው አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብም ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ዳታ ጋዘር ማድረግ ትችላለች። ቤትም ባ በጁስ መስጫ ማሽን እየተችፈን እየቀቀልን በብረብስ ምናምን ላይክ ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ነው። ኢንፋክት በፊት ፕሮዳክቶች ይሰራ ነበረ ብሎ እንደ ፖስት ካርድ እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ የተሞከረ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰፕት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገመን ከዛ ወደ ላብራቶሪ ቴስቲንግ ፑሽ አድርገን ያው አሁን ፋይናል ያለው ስቴጅ ላይ ደርሰናል። ሌላ ትልቁ ቻሌንጅ ደስ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበር። ምንድን ያደረግነው ማሽን ከውጭ ከሚማመጣ እንደገና ደግሞ የሚመጣው ማሽን መጥቶ ሲማመርት ያለው ፕሮሴስ ላይ ራሱ በጣም ብዙ ውሃን እየጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደርገናል። ዌስት አለው። ምን የራሳችን ማሽን ዲዛይን ማድረግ የምንችልበት እ አንተጥም ብለን ሀይሊ ምንድን ያደረግነው ማሽኑ ዲዛይን ተደርጎ አንጠር እዚህ ሎከል ሙሉ በሙሉ ማሽኑ ሀገር ውስጥ ነው የሚመረተው።
ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረክታልም ትላለች።
መጀመሪያ ከእንጨት እንሰራም ብለን ስንወስድ ግዴታ ሌላ ኦልተርኔቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች በደስ ገለባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትን አለ እዛው መሬት ላይ ማለት ነው። በፊት ይቃጠል ነበር፣ እዛው ነበር የሚያቃጥሉት። ማንሳት መሬቱንም ሰርታይል እንዲያደርግላቸው ያቃጥሉት ነበር። በፊት የነበራቸው ትሬንድ ነው። ማቃጥሉን ደግሞ በእርግጥ መንግስት ከልክሎ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉ፣ ግን ምንድን ነው የሚያደርጉት እዛው ላይ ይፈልጉታል። ያው አፈሩን ሰርታይል እንዲያደርግላቸው ነው የሚፈልጉት። ስለዚህ ያ ምንድን ነው ያደረግነው እነሱን ለማሳመን ፋክቶች አደረግናቸው። አንደኛ ነገር ለእነሱም ለእኛ በሚሸጣቸው እንደ ተጨማሪ ኢንካም ይሆንላቸው። ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ያለው ካመረትን በኋላ መጨረሻ ላይ ወረት ፕሮዳክት አለ ብላት ሚከር የሚባል ፈሳሽ እንትን ነው። ግን ከተሳፉ የሚወጣ ዝቃጭ አለ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረው ኦርጋኒክ ፈርቲላይዘር ነው መልሶ ለገበሬዎቹ ማለት ነው። ምንድን ነው ያደረግነው? የምንፈልገውን ፋይበራችን ኤክስትራክት እናደርግና አውጥተን መልሰን በነፃ ፋሰት ይፈጠር ነው። በፎከስ ያደረግነው ትናንሽ ገበሬዎች ላይ ነው።
የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ አውሮፓውያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ምርቶቻቸው ለአካባቢ ጥበቃ የሚያበረክቱትን አስተዋጽኦ ከግምት ውስጥ የሚያስገቡ ድርጅቶች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ይህን ተከትሎ ውቅያኖሶች ውስጥ የተጣሉ ቆሻሻዎችን በመጠቀም የጠፋ ዕቃን ለማግኘት የሚረዳ መሳሪያ ግኝት የሚያስተዋውቅ ዘገባ የአሜሪካ ድምፅ ዘጋቢ ጁሊ ታቦው ልካልናለች። ስመኝሽ የቆየ ታቀርበዋለች።
ብዙ ጊዜ ዕቃ እየጠፋቦት ይቸገራሉ? ያስቀመጡትን ዕቃስ መልሰው ማግኘት ይቸግሮታል? እንግዲያውስ ቺፕ ኦሎ የተሰኘው ብሉቱዝን በመጠቀም የጠፋ ዕቃ የሚያገኘው አዲሱ ግኝት ሊረዳዎት ዝግጁ ነው። ማድረግ የሚጠበቅቦት ቺፕ ኦሎ የተሰኘውን መሳሪያ የኪስ ቦርሳው ወይም ሌላ በቀላሉ ሊያገኙት የሚፈልጉት ዕቃ ላይ ማጣበቅ ነው። ቀጥሎ መሳሪያውን በብሉቱዝ አማካኝነት ስልኮ ላይ ካለ መተግበሪያ ጋር በማገናኘት ለማግኘት የደውል ድምፅ አሰማ የሚለውን ሲጫኑ ዕቃው ላይ ያለችው የደውል ድምፅ ታሰማለች። ቺፖሎ እንደ ታይል እና ሳምሰንግ የመሳሰሉ ተወዳዳሪዎች ያሉበት ገበያ ውስጥ ነው የገባው። ነገር ግን እንደ ያሳ ማስገሪያዎች የመሳሰሉ ውቅያኖስ ውስጥ ከተጣሉ ቆሻሻዎች የተሰራው ቺፖሎ 1 የተሰኘው ምርት ከገበያው ነጥሮ መውጣት እንደቻለ የቺፖሎ የገበያ ተቆጣጣሪ ኒካ ክራምዛማር ይናገራሉ።
Our products are made of plastic and even though they are very
የሰራነው መሳሪያ ከፕላስቲክ የተሰራ ነው። እቃው ምንም እንኳን ትንሽ ብትሆንምና ብዙ ፕላስቲኮችን ባንጠቀምም ለአካባቢ ጥበቃ ትኩረት መስጠትና ኃላፊነት የሚሰማን መሆን አለብን።
ኦሽን ወርክስ ከተሰኘ በአለም ላይ ያሉ የፕላስቲክ ቆሻሻዎችን ለማስወገድ የሚንቀሳቀስ ድርጅት በተገኘ ድጋፍ ከውቅያኖስ ውስጥ የሚወጡት ፕላስቲኮች ፖሊፕሮፕሌን የተሰኘውን የመተግበሪያውን የውስጥ ክፍል ለመሸፈን የሚረዱ ትንንሽ ክብ ቅርጾች እንዲቀየሩ ይደረጋሉ። የኦሽን ወርክስ መስራችና ፕሬዝዳንት የሆኑት ሮብ ላኔሊ ይህ ትልቅ ግኝት ነው ይላሉ።
ከውቅያኖስ ውስጥ የሚወጡ ፕላስቲኮችን ለሚሰሩት መሳሪያ እንደ ግብአት መጠቀማቸው ለተጠቃሚዎች ብቻ ሳይሆን ለሌሎች ድርጅቶችም ምንም ነገር ማድረግ እንደሚቻልና ከትንሽ ነገር ተነስቶ ትልልቅ ስኬቶችን ማግኘት እንደሚቻል ያሳያል።
ቺፖሎ በቅርቡ ኦሽኒ ግሎባል ለተሰኘ ውቅያኖስን የማጽዳት ስራ ላይ የተሰማራ ድርጅት የ10,000 ዶላር ድጋፍ አድርጎ ነበር። የኦሽን ግሎባል ድርጅት መስራችና ዳይሬክተር የሆኑት ሊያ ዳአሪዮል ይህ ትልቅ እርዳታ እንደሆነ ይገልጻሉ።
On average, a plastic item takes between 500 and 1,000 years to break down.
የፕላስቲክ ቆሻሻ ለመበስበስ በአማካኝ ከ500 እስከ 1000 ዓመታት ጊዜ ይወስዳል። ስለዚህ እንደ ቺፕ ኦሎ የመሳሰሉ ድርጅቶች ይህን ፕላስቲክ ወደ ጥቅም ላይ እንዲውሉ ማድረጋቸው በጣም ጠቃሚ ነገር ነው።
በባህርና ውቅያኖስ ውስጥ የሚጣሉ ጎጂ ፕላስቲኮች መጠን በአደገኛ ሁኔታ እየጨመረ ነው። ከዓለም አቀፉ የደረቅ ቆሻሻ ማህበር የተገኘው መረጃ እንደሚያመለክተው ከነዚህ የፕላስቲክ ቆሻሻዎች 70% የሚሆኑት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፕላስቲኮችና የተጣሉ የአሳ ማስገሪያዎች ናቸው። በመሆኑም በርካታ ድርጅቶች ፊታቸውን ወደ እነዚህ ስጋቶች እያዞሩ ነው። ለምሳሌ ታዋቂው የአዲዳስ ድርጅት የጫማ ማሰሪያ ክሮቹን ከነዚህ ፕላስቲኮች ማምረት ጀምሯል። በቀጣይ የሚሰሩ SUV የተሰኙ መኪናዎች ውስጥ የሚነጠፉት ንጣፎችም የተሰሩት ከውቅያኖሶች ውስጥ በወጡ ማስገሪያዎችና ፕላስቲኮች ነው። ቺፕ ኦሎም በዚህ ረገድ የራሱን ትንሽ አስተዋጽኦ እያደረገ በመሆኑ ትልቅ ደስታ እንደሚሰማው ክራምዛር ይገልጻሉ።
We are not just selling a product that's made out of the recycled fishing nets, but we are also
የምንሸጠው ዳግም ጥቅም ላይ በዋሉ የአሳ ማስገሪያዎች የተሰራ ምርት ባይሆንም እንኳን ስለ ውቅያኖስ ብክለት በቂ መረጃ እያሰራጨን ነው። ስለዚህ ቢያንስ ሌሎች ድርጅቶች ስለዚህ ጉዳይ እንዲያስቡና የተጣሉ ፕላስቲኮችን በድጋሚ ጥቅም ላይ በማዋል የሚሰሩ ምርቶች ላይ ትኩረታቸውን እንዲያደርጉ እያበረታታን ነው ማለት ነው።
በጁሊ ታቦ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።
ዚ ሬድዮ ድምፂ ኣሜሪካ እዩ ብ22 ስራን 5 ብ